ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
ጀመርነው 2020 ላይ ነበር during the pandemic ሁሉም ነገር በዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ሳይቀኔና ተቃራኒ ታክስ ወደሽ ሆነን የጀመርነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች።
ወጣቶች ለወጣቶች የሚረዳዱበት አንድ ቡድን ነው። በዚህ ዙሪያ ተገባለን። ሌሎች ጥንቅሮችንም ይዘናል። የደንገረመው የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስናው አብረናችሁን ከመላው የአሜሪካ ድምጽ የዲጂታል ኔት ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ኢትዮጵያውያን ሙስሊሞች ረመዳን ጾም በጋራ በማፍጠር ላይ ይገኛሉ። በርካታ ቁጥር ያላቸው ኢትዮጵያውያን ሙስሊሞች በዚህ በረመዳን ቅዱስ ወር ላይ አመታዊ ታላቁን የጎዳና ላይ ኢፍጣር በጋራ ለማክበር አዲስ አበባ ላይ ተሰባስበዋል። ቅድመ ዝግጅቱ እንግዲህ እስከ ረቡ ድረስ የሚቆይ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው የሚቀደሱትን ምግብ በማፍጠር የረመዳንን በጋራ መንፈስ ያከብራሉ። በዙሪያ የተጠናቀረውን ዘገባ ደረጀ ደስታ ያቀርብልናል።
ቅድመ ዝግጅቱ እስካለፈው ረቡዕ ድረስ ሲካሄድ የቆየ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው በተቋደሱበት ምግብ በማፍጠር የረመዳንን የጋራ መንፈስ አክብረዋል። በመላው ዓለም የሚገኙ ሙስሊሞች ቅዱሱን ወር ከንጋት እስከ ምሽት በስግደት በጾምና በመጽዋት ያከበሩት ነው። የጅምላ ኢፍጣር አዘጋጆች ባለፈው 4 አመታት የዝግጅቱ ተወዳጅነት ያደገ መምጣቱን በማሳየት ከፍተኛ ተሳትፎ እንደሚያደርጉ ገምተዋል። የ17 አመቷ ተሳታፊና የጎፈቃድ አስተባባሪ ህክማ ሳኒ ስለመረዳዳት አስፈላጊነት አጽንኦት ሰጥታለች።
ያው ሙስሊም እንደመሆናችን መጣን መረዳዳት አለብን አይደል? እና እየተገሩ ወንድሞቻችንን እህቶቻችንን ሁሉንም እና አባቶቻችንን በመርዳት ረመዳናችንን እንድናከብር ትንሽ ቀን ይቀራል እና ኢዳችንን በሰላም በደስታ እንድናሳልፍ የተጀገሩትን እንርዳ።
የታላቁ የጎዳና ኢፍጣር ትክክለኛ ቀን የሚወሰነው በቅርቡ በታየችው ጨረቃ እይታ ወይም የጨረቃ ዑደት መሰረት ነው። ግን ብዙውን ጊዜ በተቀደሰው ወር 17ኛው ቀን ላይ ይሆናል። ይህ የተለየ ቀን ለኢትዮጵያውያን ሙስሊሞች ልዩ ትርጉም ያለው ነው ይላሉ የእስልምና ምሁርና የታላቁ ጎዳና ኢፍጣር አስተባባሪ አቡበከር አህመድ። ነብዩ መሐመድና ተከታዮቻቸው በበድር ጦርነት ድል የተቀዳጁበት 7ኛው መቶ ክፍለ ዘመን መሆኑን በመጥቀስ ይህ ወር ከአድዋ ነጻነት ጋር የተገናኘ መሆኑን ያብራራሉ።
ረመዳን 17 በታሪካዊ የኢትዮጵያ የአድዋ ድል የጥቁሮች ነጻነት የጥቁሮች አርማ የሆነው የአድዋ ድል ሲነሳ አንዱኛ ምናስታውሰው ረመዳን ነው። እንግዲህ ታሪኩን መለስ ብላችሁ ካላንዶ ነው ስትቆጥሩት የአድዋ ድል የተደረገበት ዕለት ረመዳን 16 ወይም 17 ነው። የኢትዮጵያ ሙስሊሞች ያገራቸውን ነጻነት ክብር ለመጠበቅ ጾመኛ ሆነው ሌላ ሐላፊነቶችን የተወጡበት ታሪካዊ ዕለት ነው።
የጅምላ ኢፍጣር ለተሳታፊዎች እንደ እንጀራ፣ ዳቦ፣ ወጥና አትክልት ያሉ የኢትዮጵያውያን ባህላዊ ምግቦችን ያካተተ ምግብ በጋራ የሚቋደሱበት በመሆኑ የጋራ ልምድ ይሰጣል። ተሳታፊዎቹ ምግብን፣ ጸሎቶችና ውይይትን ለመካፈል በአንድነት ይሰባሰባሉ። ለአንዳንዶቹ ታላቁ የጎዳና ላይ ኢፍጣር የሃይማኖቶች ስምምነት ምልክት ነው። ይህም የኢትዮጵያን በሙስሊሞችና በክርስቲያኖች መካከል ያለውን አብሮ የመኖር ታሪክ የሚያንጸባርቅ ነው። የሁለት ልጆች አባት የሆነው ጋዜጠኛ ፉአድ ሙህዲን በአመታዊ የኢፍጣር ዝግጅት ላይ 4 ጊዜ ተገኝቷል። ከአመት አመት የነበረው ሰላማዊ ድባብ ሙስሊሙ ማህበረሰብ ለሰላም ያለውን ፍቅር ያሳያል ይላል።
ይሄ ሁሉ ማህበረሰብ እንግዲህ እንደምታዩ እዚህ ቦታ ላይ ታድሞ ለተከታታይ 4 ጊዜያት ምንም አይነት ረብሻ ሳይፈጠር ምንም አይነት ኮሽታ ሳይኖር በሰላም ወደ ቤቱ እየተመለሰ ነው የሚገኘውና አንድ እስላም ሰላም መሆኑን የኢትዮጵያ ሙስሊሞች ለሰላም ምን ያክል ቦታ እንዳላቸውና ሰላምን ለማስከበር ራሱን ችሎ የሰላም አምባሳደር መሆን የሚችል ማንነት እስልምና ውስጥ እንዳለ ሁሉ ማሳያ የሚሆን ነው።
በዝግጅቱ ላይ ታዋቂ ሰዎች፣ የመንግስት ባለስልጣናት፣ የሃይማኖት አባቶች እና ከተለያዩ የህብረተሰብ ክፍሎች ተውጣጡ በርካታ ሰዎች ተገኝተዋል።
የቀደመው ዘገባ የአሶሺየትድ ትኩረት ነው። የትግራይና የአማራ ክልሎች በሚያጎራብቱ አካባቢዎች ላይ የታየው የጸጥታ ችግር እንዳሳሰባቸው የኩረም ከተማ ነዋሪዎች በቅርቡ ከሰሞኑ ባደረጉት ሰልፍ ላይ መግለጻቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። ነዋሪዎቹ እሁድ ዕለት ባደረጉት ሰላማዊ ሰልፍ በጸጥታ ችግሩ የከፋ ሰብአዊና ቁሳዊ ጉዳት ከመድረሱ በፊት የፌደራል መንግስቱ መፍትሄ እንዲያፈላልግም ጠይቋል። መስፍን አራጌ ዘገባለው።
የማንነት ጥያቄ ከመነሳባቸውና የፌደራል መንግስቱ አከራካሪ ከመላቸው አካባቢዎች አንዱ በሆነው ኮረም ከተማ ትናንት እሁድ መጋቢት 22 ቀን 2016 ዓ.ም የተካሄደው ሰላማዊ ሰልፍ ተሳታፊዎች የትግራይና የአማራ ክልሎች የገባኛል ጥያቄ በሚያነሱባቸው የራያ አላማጣና ኦፍላ ወረዳዎች የሚስተዋለው የጸጥታ ችግር እንደሚያሳስባቸው ገልጸው ሰላማዊ ሰልፍ ማድረጋቸውን ነዋሪዎቹ ለአሜሪካ ድምጽ ገልጸዋል። ኤፍሬም አይሉ የተባሉ የሰላማዊ ሰልፉ ተሳታፊ በስልክ ለአሜሪካ ድምጽ እንደተናገሩ በሁለቱ ክልሎች አዋሳኞች ወረዳዎች አካባቢ ለሌላ ዙር ጦርነት የሚደረጉ እንቅስቃሴዎች መኖራቸውን ተቆመው የፌደራል መንግስቱ እንዲያስቆም ጠይቀዋል።
የትግራይ ህዝብ ወክልባችን ጎረቤታችን ነው። ሆኖም ግን ትንኮሳውን አሁን በቅርብ ላይ ትንኮሳ ስላደረገ ይህ ትንኮሳ እንዲቆም ነው እያስተላለፍን ያለው መልዕክት። አሁን በራያ አካባቢ ላይ ጀምረዋል። በራያ አላማጣ በዛ አካባቢ ከዚህ ከሶስት ቀን በፊት አሁንም ያው በዛ አካባቢ ስላሉ ይሄ ነው እንግዲህ እኛ ይሄ ነገር እንዲቆም ነው ያለ። ምክንያቱም ለዳግም አራተኛ ጦርነት ይብቃን። ስለዚህ መንግስት ባዘጋጀው መሰረት በሪፈረንደም እስካለን ድረስ ያን አምነን ተቀብለናል። ስለዚህ የወጣሽው አማራጭ ሪፈረንደም ስለሆነ ያን በተግባር እንዲውልን ነው የምፈልገውኛ። ራያ በእኛ በኩል ባንድ በኩል ስለሚያገናኘው በኦፍላ ዙሪያ አካባቢ ማለት ነው። በዛ ካይ ስለሚያገናኘው ያው እኛም ባለው ሁኔታ አንዳንድ ነገሮች ስላየን ነው ይሄን ለሚመለከተው አካል አመልክተናል።
ለደህንነታቸው በመስጋት ስማቸውን እንዲገለጽ ያልፈለጉ በኮረም ከተማ የሚኖሩ የመንግስት ሰራተኛና የሰላማዊ ሰልፉ ተሳታፊም ሲቪሎች ለአራተኛ ጊዜ እንዳይቀሰቀስ በሚሰጉት ጦርነት ሰለባ እንዳይሆኑ መንግስት ጥበቃ ሊያደርግ ይገባዋል ብለዋል።
ጦርነቱ እንዲቆምልን ትናንትና በሰልፍ የተጠየቀው ባለፈው በኢኮኖሚ በማህበራዊ ህይወት አስከፊ የሆነ ነገር ስለደረሰ ወደ ጃራ ብቻ 32000 ህዝብ ተፈናቅሎ ስለነበረ በብዙ ሰዎች ደግሞ የሞቱ የቆሰሉ ቤት ንብረት የተዘረፈ ስለነበረ አሁንም ይህ ነገር እንዳይደገም ፌደራል መንግስት እንዲያስቆምልን እያልን ነው የጮህነው። የተኩስ ልውውጥ ነበረ ዛሬ ከኮረም በ6 ኪሎ ሜትር ርቀት ላይ የሚገኝ የአድጎሎ ቀበሌ ተራራው ላይ ልዩ ስሙ አደነባ የሚባል ቦታ ላይ እዛች ቦታ ላይ ለ5:10 ጉዳይ የጀመረ እስከ 6 ሰዓት አካባቢ ድረስ
መነራ አምሳሉ ታደሰ የተባሉ ሌላው ሰላማዊ ሰልፉ ተሳታፊ በበኩላቸው ከቅርብ ጊዜያት ወዲህ ባጎራባቾቹ የራያ አላማጣና የኦፍላ ወረዳዎች አካባቢ የሚስተዋለው ውጥረት የፕሪቶሪያውን ግጭትን በዘላቂነት የማስቆም የሰላም ስምምነት መርህ እንደሚቃረን ገልጸዋል።
የፌደራል መንግስት ትኩረት አድርጎ እኛን እንዲያን በ3 ዓመት ውስጥ በችግር ያለን ማህበረሰብ እኛ የምንፈልገው ሰላምን ነው፣ ጦርነት አንፈልግም። ስለዚህ ፌደራል መንግስት እንዲያን
ሁለቱም ክልሎች አንዱ ሌላውን በሚወቅስና በጸብ ጫሪነት በሚከስ መግለጫ መመላለሳቸውን ተከትሎ በአዋሳኝ አካባቢዎች ላይ ብርቱ የደህንነት ስጋት መስተዋሉን የአሜሪካ ድምጽ የወረዳዎቹን የመረጃ ምንጮች ዋቢ አድርጎ መዘገቡ ይታወሳል። የትግራይ ክልል ጊዜ አስተዳደር መንግስት ኮሙኒኬሽን ጽፈት ቤት ኃላፊ ረዳ ኢሃሎፎም ከአሜሪካ ድምጽ ጋር በነበራቸው ቆይታ ከትግራይ ክልል የመጡ ታጣቂዎች ወደ ራያ አላማጣ ወረዳ አልፈው ወረራ ፈጽመዋል፣ አንድ ቀበሌም ተቆጣጥረዋል የሚለውን የወረዳ አስተዳደሩን ክስ ማስተባበላቸው ይታወሳል። ኃላፊው በትግራይ ክልል ላይ ተቀምጦ አካባቢያችን ላይ ወረራ ተፈጸመ ማለት ትርጉም የለውም ነበር ያሉት። በአንጻሩ የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ አካባቢው ህወሓት የህዝቡን ይሁንታ ሳይጠይቅ ህገ መንግስቱ ከመጽደቁ በፊት በኃይል የከለለው የማንነትና የወሰን ጥያቄዎች ሲነሱበት የነበረ ነው ሲሉ ይከራከራሉ። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመሰራት ላይ እንደሚገኝ መንግስት በቅርቡ አስታውቆ ነበር። ከትግራይ ክልል የህብረተሰብ ክፍል ተወካዮች ጋር በቅርቡ በጽህፈት ቤታቸው የተወያዩት ጠቅላይ ሚኒስትር አብይ አህመድ አከራካሪ ሲሉ በጠሯቸው ቦታዎች ላይ የጸጥታ ኃይሎች ብቻ እንደሚሰፍሩ ገልጸው ነበር። በትላንቱ የኮረም ከተማ ሰላማዊ ሰልፍ አካባቢው ከ3 ዓመት በላይ ያለ በጀት መቆየቱን ያስታወሱት ተሳታፊዎቹ አካባቢው በጀት እንዲለቀቅለት እንዲሁም የማንነትና ራስን በራስ የማስተዳደር መብቱ በህዝበ ውሳኔ እንዲረጋገጥለት ጠይቀዋል።
የማንነትና የወሰን ጥያቄ አለ ተብሎ ለተቀመጠው ለራያና ለወልቃይት ህዝብ 3 ዓመት ያለ በጀት ያስቀመጠው ይሄን በፍጥነት መፍትሄ እንዲያደርግልን ከ17 ወር እስከ 25 ወር ድረስ ያለ ደሞዝ የተቀመጠ የመንግስት ሰራተኛ አለ። መሰረተ ልማት የሚባል ነገር የለም። በዚሁ ምክንያት የማንነት እና የወሰን ጥያቄው በፍጥነት መልስ እንዲያገኝ ማንነታችን በተፈጥሮ ያገኘነው ሀብት እንጂ በሰዎች በጎ ፈቃድ ያገኘነው ጸጋ አይደለም።
የወሰን ይገባኛልና የማንነት ጥያቄ የሚነሳባቸውን አካባቢዎች በሕገ መንግስቱ መሰረት በዘላቂነት ልባት ለመስጠት በብሔራዊ ደረጃ የተቋቋመው ኮሚቴ በቅርቡ ባደረገው የስራ አፈጻጸም ግምገማ የአካባቢዎቹን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ለመፍታት መግባባት ላይ እንደተደረሰ አስታውቆ ነበር። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
አስከትለን የምናልፈው እንግዲህ ዘለግ ወዳለ ዘገባ ነው። እኛ ለኛ የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸው ትውልድ ኢትዮጵያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዘኛው ኤልመንተርስ የተሰኘውን መርሃ ግብር መስራቾችና ተጠቃሚዎች ለውይይት ጋብዟል። ወደ ውይይቱ ነው የምናልፈው።
እኔ አማኔ ላይ ያነባለው አንድሬ ፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮክስተር ቶይኮኖ የተመረኩት በአሁኑ ሰዓት ደግሞ ማስተርስ እየሰራ እገኛለሁ። ወደፊት ጎሌ ሜዲካል ስኩል የሚሄድ ነው ሀሳቤ።
አለንቲ ተመስገን እባላለሁ። ኤል ዩስ ኤቦርድ አባል ነኝ። ከጀመርኩ 3 ዓመት ሆኖኛል። በአሁኑ ሰዓት ኒውትሪሽንስት ነኝ። ዊክ ውስጥ እሰራለሁ እና ማስተርሴን በሄልዝ ፕሮሞሽን ማኔጅመንት ተመርያለሁ።
ሰላም፣ ኤሎን አስመሮ እባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ አት ያል ዩኒቨርሲቲ። በ2022 ተመራቂ ነበርኩ ከሃይ ስኩል። የኢኤልኢ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መንቶር አደርጋለሁ።
ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ?
ኤሊን የጀመርነው 2020 ላይ ነበረ። ዱሪንግ ዘ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት እኔና አራት አምስት ጓደኞች ሆነን የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ የገባን በኋላ ኢንዲቪዥዋሊ ሴማ መጻፍ እንዳለባቸው፣ ስኮላርሺፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን የፓንደሚክ ላይ ሁሉ ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸው ሶስት ወርክሾፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ አደረገ። ብዙ ሎካል ስንነግራቸው ያ ኤቨሪባዲ ዋዝ ሃፒ ኤንድ ዴር ኢንትረስትድ ቱ ቢ ፓርት ኦፍ ዘ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥልም ይህን ፕሮግራም? ከዚህም በተረፈ አመቱ ሙሉ እርዳታውን እንቀጥልና የት እንደሚደርስ እኒ ብለን ነበር የጀመርነው። አሁን ከዛ ጀምረ ነው ስንተኛ ዓመታችን ነው? ወደ አራተኛ ዓመታችን እንገኛለን። የጀመርንበት ምክንያትም ቢካዝ ሁላችንም የመጀመር ፈርስት ጀኔሬሽን ስቱደንቶች ነው። እኔም የመጣሁት እዚህ ሃይ ስኩል ነበረ እና ሃይ ስኩል ትራንዚሽን በጣም ይከብዳል። ዋን ላንጉጅ ባሪየር አለ፣ ካልቸር ሾክ አለ። አካዳሚክሊ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ። ስለዚህ እሱን ለማድረግ ነበር ሀሳባችን።
በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ፣ ወደ አንቺ ልመለስ።
ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆንክ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው። ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት። ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮመንዴሽን መጠየቅ አለ። ሶ እነዚህን ነገሮች ከየት ጀምሬ የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይ ስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና 12ኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት እንሞክረው።
እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙ ሰምተናል። ከነዛ መካከለ እንግዲህ አንዷ ዛሬ አብራናለች። ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረብሽ? በምን ደረጃ ተጠቃሚ ሆንሽ?
በብዙ ተጠቃሚ ያለውን ለኛ ፕሮግራም ብዙ ልብስ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይ ስኩል ከመግባቴ በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማችንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋር ነው አብረን የምንመደበው። ከአመንቲ ጋር ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዱት ነገር ስለ 12ኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን መፈጸመው አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ሬዝሜ ኤዲት ማድረግ እንደሚቻል በጣም ረድቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በ11ኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ ነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ሬዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ሬዝሜን ማስተካከል ይረዳኛል ብዬ ማሰብ አልነበረም። እና አንድ መጨመር የምፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸር የት እንደምማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዩብል ነው በዛ ሰዓት።
አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውን ካሉ ልታነሳቸው ትችላለህ? አብሮ ፈተናዎች እና ተግዳሮቶች ምን ነበሩ?
አንድ ቻሌንጅ ያጋጠመን እስከ ዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተርስ ፕሮግራም ውስጥ ነኝ፣ አመንቲም ስኩል ነበረች ነው። ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወጥተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነው ይመጣሉ፣ ግን ፕሮግራሙ ከገቡ በኋላ ይህንን አርግ ስንላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ኢምፖርታንስ ሜንቶርሽፕ እኔ እዚህ ስመጣ በጣም ችግር አጋጥሞኝ ነበር። ቢካዝ አይደና ነው ሀብት ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ እንግሊዝኛ መዛቱ ላችልም ነበረ እና የተወሰኑ ሰዎች ባያሉ ኖሮ አሁን ለምደደርሱበት ቦታ መረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይህንን ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው። አክቲቭ አይሆንም ሚንስ ዴይ ዶንት ሲ ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ዲሂዲ ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረጉ ጊዜ ወደ ኮሌጅ ቻንስ ናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ተማሪዎችን የሚችሉት ደረጃ እንዲደርሱ ነው፣ ፋፍናቸው ዩኒቨርሲቲ እንዲገቡ ነው የምንፈልገው። እና እዛ ደግሞ ገብተው እንዲወጡ እንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ የሚመጣው ሰው ኦቨርካም አርገው እንዲወጡ ነው የምንፈልገው። እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ፕራክቲስ አርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሺፕ አንዱ ችግር ነው ብዬ አስባለሁ።
በራሳችሁ ተነሳሽነት እዚህ አድርሳችሁታል። በርካታ ወጣቶችን ለመደገፍና ለማገዝ ችላችኋል። እድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልደ ኢትዮጵያውያንም ኤርትራውያንም ሌሎች ማህበረሰቦች እናንተ ሊያግዟቸው የሚችሉ?
አሁን ነን ፕሮፊት ለመሆን ፕሮሰስ ላይ ነን። ምክንያቱም ሰፋ አድገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ወርክሾፖችን ለእነሱ በማዘጋጀት እነሱም ደግሞ በተለያዩ እውቀት ካላቸው እኛን ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ፕላን አለ። ፈንድሬዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይህንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት እንደዚህ ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸው እና ምን ማድረግ ትችላላችሁ ብለን ስናቅ ይህን እዚህ ጋር በዚህ ጋር ብታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም ግን ሄልፕ እንፈልጋለን፣ ማስቀጠል እንፈልጋለን፣ ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም ኢዝ ብራደር ነው ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሻል ዙሪያ ለማድረግ እንዲያግዙን እንፈልጋለን።
ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስሬ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገሽ ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? የማድረጉ
ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም፣ በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርሲቲ ያደረገው እንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርሲቲ የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸው ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ ያልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም። እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባደርግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሲቭ የሚያደርጉ ይመስለኛል አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ኤስኤም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል በተሻለኝ መጠን እልካለሁና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ ያም በጣም ኢንስፓይር ያደርገኛል።
ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ንገሩ።
ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩስ ናጅስ ዲኤምቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭል ወርደን እነሱን መረጠን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሙዝ ፓስፖርት እንዲሆንላቸው ነው ሀሳባችን። ከዛ ደግሞ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አድርገን ከእነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፒሪንስ ተጠቅመን ከኛ እነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚክ ዋይዝ በጣም ቻለንጅ ነው። ስፔሻሊ እንዲህ ፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ቱ ኦቨርካም ቻሌንጅ የሚያጋጥማቸው እንዴት ኦቨርካም ማድረግ እንደሚችሉ የመረት ሀሳብ አለን።
እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው እረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለሁ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል፣ እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮኔክሽን መፍጠር እንፈልጋለን። ስለዚህ ቢያንስ ተማሪዎችን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን፣ ለእኛ ክፍል ተማሪ አለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም እና ፎር ኢች ግሬድ አማንም እንዳለ ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኤኩፕ ለማድረግ። ምክንያቱም ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን።
በጣም አመሰግናለሁ አማኑኤል አመንቲና ኤሎን እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካም ሁሉ ይግጠማችሁ፣ በርቱ።
መሰናዷችን ይቀጥላል። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት። ደቡብ አፍሪካ የዴሞክራሲ ጎዳናን የያዘችበትን 30ኛ ዓመት መታሰቢያው ሲሆን በሀገሪቱ በሚቀጥለው ግንቦት ወር ጠቅላላ ምርጫ ይካሄዳል። የዘንድሮ ምርጫ ካለፉት ምርጫዎች የበለጠ ፉክክር የሚታይበት እንደሆነም ተንታኞች ከወዲሁ ተንብየዋል። ቆንጅታዬ የአሜሪካ ድምጽ ዘጋቢዎች አሰናዱት እንደሚከተለው ታቀርበዋለች።
ይህ ዓመት ለደቡብ አፍሪካ ትልቅ ዓመት ነው። የዲሞክራሲ ጎዳና የተያያዘችበት 30ኛ ዓመት መታሰቢያ በመሆኑ ብቻ ሳይሆን ምርጫ የሚካሄድበት ዓመትም በመሆኑ ነው። አጠቃላይ ምርጫው እንደ አውሮፓውያን የዘመን አቆጣጠር ግንቦት 29 ቀን ይካሄዳል። ታዛቢዎች እጅግ ብርቱ ፉክክር የሚካሄድበት ምርጫ እንደሆነ ተንብየዋል። ፓሊሳ ሙሳ እንደ አውሮፓውያን የዘመን አቆጣጠር በ1976 የ12 ዓመት ታዳጊ ሳሉ በወቅቱ የሴቶች ወህኒ ቤት በነበረው በዚህ ስፍራ ታስረው ነበር። የታሰሩት በጸረ አፓርታይድ ትግል ባደረጉት ተሳትፎ እንደሆነ ያስታውሳሉ።
The reason why I was brought here is because they found
ዊኒ ማንዴላ መኖሪያ ቤት አግኝተውኝ አስረው አመጡኝ። አገሬን ለመጠበቅ AK-47 መትረየስ መተኮስ እየተለማመድኩ ነበር።
በ1994 ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዝዳንት ሆነው ሲመረጡ እንዴት እንደፈነደቁ ፓሌሳ ሙሳ ያስታውሳሉ። ከ30 አመታት በኋላ ዛሬ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ውስጥ የሚያዩት ሙስና እጅግ በጣም እንዳሳዘናቸው ፓሌሳ ይናገራሉ።
You know what? Our country. I don't know. They just eat money.
የሀገራችን ነገር አይገባኝም። ገንዘብ መብላት ብቻ ሆኗል። ፓርላማ ላስገባቸው ህዝብ አያስቡም። ረስተውናል።
ፓሌሳ ታስረውበት የነበረው አደገኛ ወህኒ ቤት ዛሬ ቤተ መዘክር ነው። የህገ መንግስታዊ ፍርድ ቤቱም መቀመጫ ነው። በየአመቱ በዚህ ቦታ የሰብአዊ መብት በዓል ይከበርበታል። አብዛኞቹ የዘንድሮ በዓል ታዳሚዎች ታዲያ ነጻው ትውልድ ተብለው የሚጠሩት ናቸው። በአፓርታይዱ ዘመን አልነበሩምና። ደቡብ አፍሪካ በመጪው ግንቦት ወር ምርጫ ታካሂዳለች። ተንታኞች በዚህ ምርጫ የወጣቶች ድምጽ ወጥተው ድምጽ የሚሰጡ ከሆነ ለውጥ ሊያመጣ እንደሚችል እየተናገሩ ነው። ቴሳ ዶምስ ሪቮኒያ ሰርክል የተባለ አዲስ የምርምር ተቋም ዳይሬክተር ናቸው።
So if young people showed up by themselves, just people under the age of 35, they would make
ወጣቶች ብቻ እንኳን ቢወጡ ከ35 አመት በታች የሆኑት ብቻ እንኳን ቢወጡ 14 ሚሊዮን መራጭ ወጣ ማለት ነው። ስለዚህ ወጣቶች በዚህ ምርጫ ወጥተው ድምጻቸውን ከሰጡ ይችን ሀገር ሊለውጧት ይችላሉ። እውነቴን ነው፣ ይችላሉ።
የ30 አመቱ ኡናቲ ዚሊኒ ለወጣት መራጮች የተሰናዳ ስልጠና እየተከታተለ ነው። ከደቡብ አፍሪካ ወጣቶች 65 ከመቶ ስራ አጦች ሲሆኑ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የአፍሪካ ብሔራዊ ኮንግረስ በዚህ ምርጫ ለመጀመሪያ ጊዜ በምክር ቤት አብላጫ መቀመጫ የሚያገኝ አይመስልም።
Then I was like, if I
የለቱ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶን በመምራት፣ ንጉሱ ታምሬ ስርጭቱን በማቀናበር አብረናችሁ ነበር። ከመላ አሜሪካ ድምጽ ባለሙያዎች ጋር ተሰናብተናል። ደህና እደሩ።